ይህ የኢትዮጵያን ድምፅ የሬዲዮ አገልግሎት ነው። የኢትዮጵያን ድምፅ የሬዲዮ አገልግሎት የኢትዮጵያ ሉዓላዊነት የህዝቧን አንድነት በማንጸባረቅ በሀገራችን ኢትዮጵያ የሚካሄዱትን ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ ሂደቶችን በመካተል የሚያስተላልፈውን ሳምንታዊ ሬዲዮ ስርጭት ፕሮግራም አሁን ጀመረ።
ደፉ ንጀባም ቦሬ ቦረ ሰቦረ ኒና ማገዲታ ነመቲዮ ዲሰገራኒ
ጀባም ቦሬ ቦረ ሰቦረ ኒና ማገዲታ
ነመቲዮ ዲሰገራኒ ጀባም ቦሬ ቦረ ሰቦረ ኒና ማገዲታ ነመቲዮ ዲሰገራኒ
ጀባም ቦሬ ቦረ ሰቦረ ኒና ማገዲታ
Babia dinola warabba biya dinuti baka kenya tu bakana kanze nu fitemiti ala gize yatinam biyali yatinam biyali yatinam biyali yatinam biyali ala gize yatinam biyali enam biyali yatinam biyali yatinam biyali dukumare dukumare kanze tu jari
አይና ስለኛ ደመቻችን እንደምንሰንታቸው ዛሬ ቀኑ ጥቅምት 24 ቀን 2016 ዓ.ም ሳምንታዊ ዝግጅታችን ጀምረናል። እንደተለመደው ሀገራችን ወቅታዊ ሁኔታ ብቻ ሳይሆን የራሳችንንም ወቅታዊ ሁኔታ እንገልጻላችኋለን። ትንሽ አስቸጋሪ የሆነበት ጊዜ ነው የመጣው። በእኛም ስተት ይሁን በእኛ ስተት እንኳን አይደለም ግን እንደን ግዜ ኮርፖሬት አለሞስት ሲኖር እንደፈለጋቸው ማሽከከር ይፈልጋሉና ባለፉት 6 ሳምንት እኛ ብቻ ሳልሆን እዚህ ውስጥ የነበረን ሬዲዮ አዘጋጆች በተለይ ለኢትዮጵያ ስለ ኢትዮጵያ ነው ሁሉ ብዙም ማቀው ነገር ሳይላ አልናገርም ግን እኛ ባቅማችን ስለ ሀገራችን ሁኔታ ስለ ኮሚኒቲያችንም ሆነ ስለ ሃይማኖታችን የምናወራበት የምንናገርበት የሬዲዮ ጣቢያ ነበር ግን ካለፉት 6 ሳምንት ጀምሮ 7 ሳምንት ንችግር እየፈጠረ ነው የመጣው እና አሁን ደግሞ እንደገና ከሌላ ስቴሽን ወደዚህኛው መተን ነበር አሁን ደግሞ ልክ ምንነቱ ባልታወቀ ምክንያት ለማንኛቸው ከነገ ጀምሮ ስቴሽኑን እንዘጋለን የሚል አዲስ እንትን መመሪያ አውጥቷልና ይሄን እንደቃ ለኛም ለኔ በጣም አስደንጋጭ ነው ትላንትና ከሰዓት በኋላ ነው ያገኘሁት ኢሜይላቸውና ንሽ ግሬ ተጋባ ነገር ነው ለማንኛቸው ፕሮግራማችን አይቋረጥም በነገራችን ላይ እሱን ላስንት ላደርክላችሁ ይችላልኝ የማይቋረጥበት ምክንያት በሁለት ምክንያት አንደኛ በየሳምንቱ ለጊዜው በየሳምንቱ ወደፊት ግን በሳምንቱ ሁለት ቀን የሚሆን ፕሮግራም እናዘጋጃለን አዘጋጅተን በዌብሳይታችን ነው እናስቀምጠው ዌብሳይታችን thevoiceofethiopia.com በዛ በትገቡ ዌብሳይታችን ላይ ያለፉትን ጨምራችሁ ከዛሬ ጀምሮ የሚተላለፉን በሙሉ አርካይቡንም ታያላችሁ ላይቭ የሚሆንበት በሚሆንበት ጊዜ ነገራችን በሙሉ ካስተካከልን በኋላ ሰዓቱን እንትን አድርገን ላይቭ የሚለውን ነገር በመትጨኑበት ጊዜ ምናልባት ልክ በተለመደው በለመድነው በዋን ክላክ በአትላንታ ሰዓት አቆጣጠር በዋን ክላክ ሊሆን የሚችለው እሱ ከሚከተለው ሳምንት ጀምሮ በዌብሳይታችን ይሆናል። አንድ ሁለተኛ ነገር ደግሞ በፌስቡክ አምዳችን voiceofethiopia.com አትላንታ ብላችሁ ብትገቡ ሰውስም ታገኙናላችሁ። በሌላ መልኩ ደግሞ thevoiceofethiopia.com thevoiceofethiopia@yahoo.com የዩቲዩብ አካውንት ይኖረናል። አለን አላንቀሳቀስ ነው ትንሽ የሥራ መብዛት ሳይሆን የስንፍናም ልበሉ አሁን እንደዚህ ልንጨናነቅናል ልንደራረብ ስለመጣን ትንሽ ራሳችን አስጨንቀናል። የራሳችን ጥፋት ነው ከይቅርታ ጋር ነው። ግን ፕሮግራማችን አይቆረጥም በርግጠኝነት እንነግራችሁ የሚቀጥለው ሳምንት በፌስቡክ አምዳችንና በኢንተርኔት ፕሮግራማችን ዌብሳይታችን ላይ ይተላለፋል። ፕሮግራሙ የዛሬው እንደሚተላለፈው ማለት ነው። የዛሬውን ትንሽ ቴክኒካል ችግር ስለነበር እዚህ ስቴሽን ውስጥ በአሁን ተዘግተን የጀመርነው ምክንያቱም ነገሮች ሁሉ የተበላሹ ስለሆነ ከሰዎችም ጋራ የመነጋገር አቅም የለም። አቅም ሳይሆን ስሜታዊ ያደርጋል። ምክንያቱም ይሄ ስቴሽን እንግዲህ ፕሮግራማችንን ከጀመረን 24 ዓመታችን ነው። 24 ዓመት ሙሉ ያለማቋረጥ በስንጀምር እሁድ አሁን በከዛ በኋላ ግን ቅዳሜ ለ24 ዓመት ፕሮግራም ሰርተናል። ስለ ሀገራችን ሁኔታ እኛ ሀገራችን በመናየው በመንገመተው በመንገመገው መሰረት አይተን ያየኑን እንናገራለን። የእናንተ አድማጮች ነው የሚሆነው። ስለዚህ በቀጥታ በአትላንታ ባሉ ሬዲዮ ስቴሽኖች ለጊዜው አለመተላለፉ ቅርብ ያሰኘንም ፕሮግራማችን ግን ይተላለፋል። አይቋረጥም። ከሚቀጥለው ሳምንት ጀምሮ ግን በዌብሳይታችንና በፌስቡክ አምዳችን ብቻ ነው የምናገልታግኙን የምችለው። ሌላ ከሳምንቱ መሃል ላይ ከሰኞ ጀምሮ ባሉ ቀናት ውስጥ አዲስ ነገር ካልመጣ በስተቀር ይህን ለማስታወስ ነው። ከይቅርታ ጋር ነው። ለእኛም አዲስ ነገር ነው የሆነብን። ምናልባት ነገ ደግሞ ማህደር አንድነትም እንደዚሁ ሊገልጽሏችሁ ይችላሉ። እነሱም እንደኛው ችግር ውስጥ ነው ያሉት እና ስለዚህ ተባብረ ምናልባት ወደፊት አንድ ነገር ልንሰራ እንችላለን። ለጊዜው ግን በእኛ አቋም በኢትዮጵያ ድምፅ ሬዲዮ አገልግሎት የሚተላለፉት የሬዲዮ ስርጭቱ ለጊዜው ይቋረጣል። ግን በዌብሳይታችን thevoiceofethiopia.com ዌብሳይታችን አለ። በዛ ላይ ልታገኙን ትችላላችሁ፣ ልትከታተሉን ትችላላችሁ። የዛሬውን ብቻ ሳይሆን የትላንቱን የዛሬ 10 ዓመት ድረስ ያሉትን ወደ ኋላ ዞር ብላችሁም ፕሮግራማችንን መከታተል እድሉ ይኖራል። ከዛ ባሻገር ግን በፌስቡክ በዩቲዩብ አምዳችን ደግሞ እንመጣለን። አሁንም አለ thevoiceofethiopia አትላንታ ጉግል ብታረጉት ቮይስ ኦፍ ኢትዮጵያ አትላንታ ብላችሁ ጉግል ብታረጉት እዛ ላይ ከዚህ በፊት ፖስት ያደረግናችሁ ከዚህ በፊት የጫንናችሁ ፕሮግራሞች አሉ። እንደዚሁም ፌስቡክ አምዳችን ላይም እንደዚሁ አለ። ቮይስ ኦፍ ኢትዮጵያ አትላንታ የሚለውን ስታረጉት ይመጣላችኋል። ብሉ ከባክግራውንድ ያለው የአፍሪካና የአሜሪካ የዓለም ማፕ ያለበትና ብሉ በብሉ ከለር ሼድ ያደረገ እና የማይክሮፎን እንትን ምልክት ያለበት እሱ አሁንም አለን። እዛ ላይ ከዚህ በፊት ፖስት ያደረግናቸው እንደዚሁ ለሙከራ የጀመርናቸው ነበር። ጀምረን አልጨረስነውም እንጂ የጀመርናቸው ነበሩ። በእነሱ ምልክት ሊሆናችሁ ይችላሉ። በእሱ ልትከታተሉ እንችላላችሁ። ለዛሬ ግን የዛሬውን ፕሮግራማችን ነው የምንጀምረው። በአሸናፊ ይሰማሃል? ረሳሁ አንተ። አዎ፣ ድምፅን ትንሽ ከፍ አድርግልኝ። እሺ፣ ይቅርታ። ለአንተም እንደዚሁ አዲስ ነገር ነው መሰለኝ የሚሆነው። መሰለኝ ሳይሆን አዲስ ነው ለአንተ የሚሆነው እና ፕሮግራማችን እንቀጥላለን። የእናንተ እንደለመድ ነው። ከዚህ በፊት ሮብ ፕሮግራም ጀምረን ነበር በኢንተርኔትና ልክ በዛው መልኩ አሁንም እንጀምራለን። እንዴት እንደምንጀምረው ነው አሁን የቦታና አንዳንድ እቃዎችን መግዛት አለብኝ ማሟላት ያለብኝ አሉ። ከአንድ ቦታዎች ሆነን ቢሆን እንሰራለን። የእናንተ ፕሮግራም ይቀጥላል። አድማጮችን አሁን ባለው መሰረት ዩቱብንም እንትን እናደርጋለን። ከሁለት ሳምንት በኋላ ዩቱብም ይስተካከላል፣ ፌስቡክም ይስተካከላል። እስከዛ ጊዜ ድረስ ግን thevoiceofethiopia.com የሚለው ዌብሳይታችን አለ፣ እዛ ላይ ማግኘት ትችላላችሁ። ዛሬ በፌስቡክ እንጀምራለን ብለን ነበር። አንድ ቴክኒካል የሆነ ነገር ስታክ አደረገብኝና መክፈት አልቻልኩኝም። ግን ይስተካከላል። የማይስተካከል ነገር የለም፣ የማይሆን ነገር የለም፣ ይሆናል። ለማንኛቸውም እንግዲህ ይህንን ካልኩኝ በኋላ ደግሞ ይሆናል። ግን ለማንኛቸውም ስለ ድጋፋችሁም ስላዳመጣችሁም እስከዛ ድረስ እናመሰግናለን። አሁንም ቀጥሉ። አለን እኛ እንኖራለን፣ እኔና አሸናፊ እንኖራለን። ምናልባት ሬዲዮ ስቴሽኑንም አይኖር ሬዲዮ ይሄ ምንጠቀምበት አገልግሎት ምንጠቀምበት ቦታ ላይ ኖር የሚችለው እሱንም ደግሞ እናያለን። ለማንኛቸውም ወደ ፕሮግራማችን ነው የምንገባው። እንግዲህ ዛሬ ጥቅምት 24 ቀን ጥቅምት 24 ነው አይደል ማለት ጥቅምት 24 ቀን ጥቅምት 24 ቀን የዛሬ 3 አመት ማለት ነው 2013 ዓመተ ምህረት ጠቅላይ ሚኒስትሩ በእኩለ ሌሊት በኢትዮጵያ አቆጣጠር እኩለ ሌሊት ላይ ወጥተው ይዋሹበት ቀን ነው ለኔ ምን እኔም ምለው ትልቁ ውሸት ይዋሹበት ያውም ውሸቱ ምንድነው የትግራይ ወታደሮች የወያኔ ሰራዊት የሆኑ ነጥለው አማራውን ከተኛበት ገደለውና ሰራዊታችን ደፈረ ብለው ጦርነት ያወጁበት ነው ያ እሳቸው ያወጁበት ከዛ ቀደም ብሎ ከሁለት ቀን ከሶስት ቀን በፊት ያዘጋጁት ያልተሳካላቸው እንዳልተሳካላቸው ሲያውቁት በሌሊት ወጥተው የሌባ አይነ ደረቅ መልሶ ልብ ያደርቀንን ነገር ይዋሹበት ቀን ነውና ሰው ጦርነት የተጀመረበት ቀን ነው የትክክል ነው የፌደራል መንግስትና የትግራይ ክልላዊ መንግስት ጦርነት የተጀመረበት ሶስተኛ አመቱ ነው ዛሬ በዛው መጠን ደግሞ ትልቁ ሸት የተዋሸበትና ይሄ የጥላቻ ፖለቲካ ውስጥ ተወዝፎ የነበረ ኢትዮጵያ ወገኖች የጠቅላይ ሚኒስትሩን ቃል ሰምተው ጦርነት አብረው ያወጁበት ነው ይሄ ቀን የአማራውና የትግራዩን ህብረተሰብ ላንዲና ለመጨረሻ እንዲለያይ ጠቅላይ ሚኒስትሩ ያወጁበት ያሳወጁበት አጋዥ ደጋሽ መሳሪያ የሚያገዛቸው መሳሪያ የሚይዝላቸው ኢሳያስ አፈወርቅን አስገብተው ጦርነት የከፈቱበት ቀን ነው። በዛውም ደግሞ የዛሬ አመት የአፈሙዝ ወደ ታች ተዘቅዝቆ ተኩስ ሙሉ ለሙሉ ወታደራዊ ሆነ ተኩስ ይቆም የተባለበት አንደኛ አመት የተስማሙበት አንደኛ አመት ነው። ይሄን ነው ማየት የምፈልገው። ይሄ አሁን ሰሞኑን እየተዘፈነ ያለው ዘፈን ምንድነው? አንድ አመቱ ስምምነቱ ከተፈረመ ምን ተገኘ ምን አልተገኘ የሚለው ነገር ጥሩ ነው ምን ተገኘ። እኔ ዋናው ለዚህ ሁሉ እልቂት ለዚህ ሁሉ መከራ የጠቅላይ ሚኒስትሩ ውሸት የተዋሸበት ሶስተኛ አመት መከበር ያለበት በምንም አይነት መልኩ ይሄን መዘንጋት የለበት። ይሄን ከዘነጋን ነው ነገራችን የሚበላሸው አገራችን ያፈረስ ነው። 1.2 ሚሊዮን ህዝብ በጠቅላይ ሚኒስትሩ ውሸት አልቆ ሀገር ፈርሶ ሀገር እንደ ሀገር እንዳይሆን ፈርሶ አሁን ያለንበት ደረጃ ላይ ይወደቅንበት ሶስተኛ አመቱ ነው። አምስተኛ አመቱ ደግሞ የኢትዮጵያ ህዝብ ከግራ ከቀኝ የተገደለበት የታረደበት ኦርቶዶክስ እንዲጠፋ አማራው እንዲደመሰስ የታወጀበት የጠቅላይ ሚኒስትሩ የስልጣን ዘመን የጀመረበት አምስተኛ አመት ነው። እነዚህን ሁሉ ነው የምናያዘውና ለማንኛቸውም አሁን ሰው ከሰው እንደ ንጉሱ ያጎንብሱ ነው ሰው ባለበት እንመረካለን ካላልን በስተቀር እኔ ይሄን መልከተው ግን ሰው በሰው እንደሚያወራው አንዱን አመት እንዲታየው ጦርነት እንዲቆም ከተስማሙ በኋላ አንድ አመት ውስጥ ምን አገኘን ምን ተገኘ የሚለውን ነገር እንዳሳለን። እዛ ከመድረሳችን በፊት ግን የአማራ ክልልን እንዱ ከላይ ይዘን እንተናደርከው ምክንያቱም እኔ ትግል ሁልጊዜ ሲጀመር እኔ አንድ እስከሚገባኝ ድረስ አሁን እንዴት ተዘራግቼ አሁን እዚህ ቦታ ላይ እንደደረስኩ አላውቀው አንዳንድ ጊዜ እየቆየሁ ነው የምናውቀውና ሁልጊዜ ትግል ሲጀመር ከፖለቲካው ነው የሚጀምረው። የፖለቲካ ለመግባባት የፖለቲካ የበላይ በታች የሚሆን ነገር ሲደር ፖለቲካውን በእኛ ወይኔ በምፈልገው መልኩ የፖለቲካ አካሄዱ መስተካከል አለበት ብሎ አንድ የተወሰነ አካል ይነሳል። ያ አካል የተነሳበት ነገር ሳይሳካለ ሲቀር ጦርነት ይገባል። የአማራ ክልል አሁን ዘመኑን ስመለከተው በተገላቢጦች ነው ሄደው ጦርነት ተገባ። አሁን ፖለቲካ መግባት አልተቻለም። አሁን ጦርነቱንም ፖለቲካውን እና እንደለመደ እንግዲህ አንተ ያየሁን ሁኔታዎችን ትታርጋለህ። ከዛ ወደ ፕሪቶሪያውና ወደ ሶስተኛው አመት የውሸት ዘመን እንሸጋግራለን። በስበር ቀጥል አንተ።
እሺ፣ ይሄ ጥሩ ነገር ነው ያነሳው። የአማራ ክልል እየተካሄደ ያለ ትግል ምናልባት ብዙ ህዝብ ያሳተፈና የሚጠበቅ ሆኖ ግን ያልተለመደ ልዩ ነው። አሁን አንተ እንዳልከው ነው፣ ሁልጊዜም ትግል ሲጀመር መጀመሪያ ፖለቲካ ነው የሚጀመረው። ፖለቲካ ነው ርዕዮተ ዓለም ነው የሚያርፈው። ጠላትህን ትለያለህ፣ ዲፋይን ታደርገዋለህ እክል ከዛ በኋላ ያንን ጠላትን ማስወገድ እንዳለብህ ትቀበላለህ። ሪዮት ዓለም ታዘጋጃለህ። ጭቅጭቅሮቹ ነው የምትነሳው። ሪዮት ዓለም ይኖርሃል። ይህንን ስርዓት አስወግጄ ነባራዊ ሁኔታ ይሄ ነው። በዚህ ነባራዊ ሁኔታ ውስጥ ኢትዮጵያ እንድትቀጥል ይህን ሪዮት ዓለም አድርጋለሁ። ወደ ይህን ሪዮት ዓለም ለመተግበር ዲሞክራሲያዊ ስርዓት ለመገንባት በዚህ 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 ውስጥ አልፋለሁ የሚል ዲፋይንድ የሆነ የፖለቲካ ሪዮት ዓለምና የፖለቲካ ስልቶች አተገባበሮች ይኖረዋል። ታክቲክስ ማለት ነው። ሪዮት ዓለምን እንደ ስትራቴጂ ነው የሚታየው፣ ግብህ ነው። ከዛ በኋላ እሱን የምታስፈጥርበት ታክቲክስ ይኖረዋል። ከዛ በኋላ ይህንን ስርዓት በምንድን ነው የማስወግደው የሚለው ውስጥ ትገባለህ። እዚህ ታክቲክ ውስጥ ነው የሚኖረው። በሲቪል ዲስኦቢዲየንስ በሰላማዊ ተቃውሞ ነው የማደርገው ወይንስ በወታደራዊ ኃይል የሚለውን ትወስናለህ። ለምሳሌ ሄሎ፣ እየሰማኝ ነው?
እየሰማሁ ነው።
ለምሳሌ የነ ጀዋርን የፖለቲካ እንቅስቃሴ ስታየው ወደ ወታደራዊ ያለ ማአት ችግር እንዳለበት እያልኩ ነው። እነሱም ያልተደራጀ ግን ትልቅ ህዝባዊ ንቅናቄ ሆኖ ነው በኋላ ለዚህኛው አሳልፈው ይሰጣል። ለማንኛውም ግን በሲቪል ዲስኦቢዲየንስ በሰላማዊ ተቃውሞ ነው እናስወግዳለን ያለ። ጠመንጃ ይዞ ጫካ የገባ የለም። ዳር እስከ ዳር ኦሮሚያ ውስጥ ያሉ ንቅናቄ ሲደረግ ጠመንጃ አልያዘም። የሚታገለው የሚከላከለው ነው ጠመንጃ ይዞ የነበረው፣ ስርዓቱን የሚጠብቀው ነው። ሌላው ደግሞ ወታደራዊ ነው። ለምሳሌ ሻቢያ ኤርትራን ለመገንጠል የሄደበት ህወሓት የያዘው መንገድ፣ ኦነግ የያዘው መንገድ፣ ሲያን ሌሎችም የያዙት ደግሞ የትጥቅ ትግል ነው። የትጥቅ ትግሉ በራሱ ግብ አይደለም፣ መሳሪያ ነው። መሳሪያ ነው የፖለቲካ ግብን ለማሳካት ትልቁ የፖለቲካ ዊንግ ነው። ከዛ ወታደራዊ ዊንግ የፖለቲካ ግብህን የምታስፈጸምበት አካል። የአማራ ክልሉ እንግዲህ አንተ አሁን እንዳልከው የተገለበጠው ይሄ ፖለቲካው የለም። ወታደራዊ እንቅስቃሴው ተጀመረ። ወታደራዊ እንቅስቃሴው የተደራጀና በአንድ እዝ ስር ያላለን የተበታተለ ብቻ ሳይሆን የተለያየ ፈንቃይ ምክንያት ያለው ነው። ተደጋጋሚ ነው የምናነሳው። ሰሜን ጎንደር ያለው ትልቁ ጉዳዩ የወልቃይት ጠገዴ ጉዳይ ነው። ሰሜን ወሎ ያለው የራያ ጉዳይ ነው። ከዛ በኋላ ወደ ታች ወደ ካነሳሱ ወደ ሰሜን ሸዋ ምናምን ስትሄድ ያኔ ወያኔ መጣች መንግስት ልትገለብጥ ነው ብሎ አብይ ሲቀሰቀሱ ወያኔን መከላከልን ይዞ የተነሳው ነው። የጎጃሙም የዛ አይነት ኔቸር ነው ያለው። ምክንያቱም ቀደም ሲል የተፈጠሩ አይደለም። እንደውም የወሎውም እኮ ከዚሁ ከወያኔ ጋር ተያይዞ ነው፣ ግን የራያ ኮዝ አለ እሱ። ይሄም እንደዚሁ የተበታተነ አሁንም የማይናበብ ገና እናደራጀዋለን የሚባልበት አይነት። በዚህ አይነት መንገድ ሁሌም ነው የምንናገረው፣ የት እንደሚደረስ አይታወቅም። ጉዞ የውር ድንብር ነው። አሁን አማራ ክልል ትግል እየተካሄደ ነው። የፖለቲካ ግቡ ምን እንደሆነ አያውቀውም። ጠላቱን ራሱን በትክክል ዲፋይን አላደረገውም። አሁን ዛሬ ስሰማ ነበር የጎጃም ፋኖ አዲስ ፋኖን የማጥፋት የሚል ዘመቻ ተከፈተብኝ ብሎ ዘመቻ የከፈተበትን ሸኔ እያለ ነው ሲጠራ የነበረው። ሸኔ ነው ሲል ነበር። ሸኔ ኃይል ያጠፋን ተነሳ ነው ሲል ነበረው። ሌሎቹ ኦህድድ ይሉታል፣ ኦነግ ኦህድድ ይሉታል።
ሰዓታችን እያየ
ነው። እና እሺ አየህ እንዴት ዲፋይንድ ያልሆነ እንደሆነ። ስለዚህ ይሄ ትግል ግብ የሌለው ያልተደራጀ ዝም ብሎ እንደዚሁ አማራ ክልል ውስጥ እዛና እዚህ የሚደረግ ኦርስ መንግስትን እንዳይሰራ ሊያደርግ የሚችል ሊሆን ይችላል። ግን አንድ ቦታ ግብ ሆኖ ሊደርስ የማይችል ነው አሁን ባለበት። ለዚህ እኮ ነው ትልቅ ነው እንቅስቃሴው። ማአት ሰው ነው ማአት ሪሶርስ ነው ሞቢላይዝ የተደረገው። ግን አንድ ቦታ ገባ ሲባል ሰማል። ለምሳሌ በዚህ ሳምንት ንፋስ መውጫ ተያዘ፣ የሆነ ጎጃም ውስጥ አንድ ከተማ ተያዘ፣ መቅደላ አካባቢ አንድ ከተማ ተያዘ ተማለ። የመያዙን ዜና ገና ሰምተን ይሄ እኮ ተያዘ ፋኖ ገባ ብለን ሳንጨርስ ደግሞ ወጥቷል። የሚገባባቸው ወዴት ሙቭ እንደሚያደርግ ለምን እንደሚያደርግም አይታወቅም። የሎጂስቲክስ የአቅርቦቱ ስርዓት ያለው እና ልክ አንድ መደበኛ ውጊያ የሚያደርግ የፖለቲካ ግብ እንዳለው አካል ሁሉ አይደለም። እንዴት እንደሆነ ሁሉ አይታወቅም። ይሄ ነገር መስዋዕትነት ብቻ ሆኖ ነው የሚቀረው። መጨረሻ ላይ መንግስት አሁን አውቆታል። ቀልድ እንዳይመስል የስርዓት ለውጥ ሊያመጣ አይችልም ሲል አልተሳሳትም። በዚህ መንገድ የስርዓት ለውጥ ሊያመጣ እንደማይችል አውቀው እንደሚያስቸግራቸውና ክልሉን ማስተዳደር እንዳይችሉ እንደሚያደርጋቸውም ያውቁታል። ለዛ ነው የሚዋጉት። የስርዓት ለውጥ እንደማያመጣ ግን አውቀው፣ ምክንያቱም አካሄዱ ቅድም ያለውን መንገድ የተከተላል። ስለዚህ ይሄ መስዋዕትነት እየተከፈለበት ያለው በቀጥታ በሚሞተው ተዋጊ፣ በተዘዋዋሪ መንገድ ሰላማዊ ሰው፣ በተዘዋዋሪ መንገድ ኢኮኖሚውና ሌላ ማህበራዊ እንቅስቃሴው በመስተጓጎሉ መስዋዕትነት የተከፈለበት ነው። የአማራ ክልል 10 ዩኒቨርሲቲዎች ተማሪዎችን መስራት አልቻለም። የአማራ ተማሪዎች እየተማሩ አይደለም። አሁን ቅድም አንድ ዜና ሰማ ነበር። የጎጃም የምስራቅ ጎጃም ደጀን ወረዳ ተማሪዎች ወደ ትምህርት ቤት መጡ ይላል። 18 ወረዳዎች አሉ። ከ18 ወረዳዎች ውስጥ አንድ ወረዳ ላይ 5 ትምህርት ቤቶች ናቸው። ትልቅ ዜና ነው የመጡት። ይህም አንጻራዊ ሰላም ስለሰጠ ነው የሚመጣው። ምን ያህሉ ተማሪ ትምህርት ቤት እንዳልገባ ከዚህ ነው መሳያል። ይሄ ውጊያ 3 ዓመት ቢቀጥል ምን ያህል መስዋዕትነት እንደሚያስከትል አስብ። ግብ ግን የለው ምንም። ይሄ ቃል ነው በቃ፣ ምንም አትጠራጠሩ፣ የትም አይደርሱም። ስለዚህ ሪቫይዝ መደረግ አለ። እንደገና የፖለቲካ ግብ ኖሮት ተደራጅቶ ይሄ የወታደራዊ አማራጭ ነው ከተባለም የወታደራዊ አማራጩ እንዴት እንደሚመራ ከየት ወደ የት እንደሚደረግ ችኮላም አይደለም። ወታደራዊ ትግል እኮ የወራት ጉዳይ አይደለም። ይሄ እኮ በወራት ለመጨረስ የሚፈለግም ነገር ሁሉ ያለ ነው የሚመስለው። አይደለም፣ እንደሱም አይደለም። ለዛ ነው እኮ ከተማ ያዘ ላይ ነው የሚሮጠው። ከተማ መግባት ምንም ማለት አይደለም። ይሄ ራሱ ያልተደራጀ ነው። ይሄ ክሊር የፖለቲካ ግብ እኮ የሌለው ከመሆኑ የመነጨ። ለምሳሌ ክልሉን ለቆለት እንኳን ቢሄድ ምን ሊያደርጉ እንደሚችሉ አያውቁም። ከዛ በኋላ ወደ ፌዴራል መንግስት እንዴት ሊመጡ እንደሚችሉ፣ ሌላ ምን ምን ቻሌንጅስ ሊገጥሟቸው እንደሚችሉ በሙሉ አያውቁትም። እና ባዶ መስዋዕትነት ነው ምለው ነው።
እሱ ነው ትልቅ እያስፈራ ያለው። ለማንኛቸውም እሱን እንትን አድርጓል። በዛው ክልል ላይ በተለያዩ ሁኔታዎችን በተመለከተ ሰመኮ እንትን መግለጫ አውጥቷል እና መንግስት የራሱን ድርጅት ከውጭ ሀገር ኢትዮጵያን ከሚጠሉ አካላት ጋር ተባብሮ የሚወጣ እንትን ነው የሚል እኔ እነዚህ ሰዎች ግን እርግጥ ጤነኞች ናቸው ወይ ነው እኔ አንዳንድ ጊዜ ትንሽ ያስቸግረኛል። እና የታደሰ ቱሉ ምላሽ ከትላንት ወዲያ የሰጠው ምላሽ በጣም የሚገርም ነው። ግን ለማንኛቸውም ኢሰመኮ ከሚጠበቀው በላይ በሆነ መልኩ ነው መግለጫውን ግልጽ አድርጎ ያወጣው። እሱን እያየህ በጣም እንደነዚህ አይነት ችግሮች በየቦታው እየተከሰቱ ናቸው። እና አንድ እናት የሰባት ዓመት እናት ኦሮሚያ ክልል እንደዚህ ተገለዋል። እሱን እንደ ጊዜውም ኖሮ እንትን ባናደርገውም እሱንም ተመልከተው። ምክንያቱም ይሄ የግፍ ስርዓት በጣም እንትን እያደረገ የመጣበት ነው። እና የመንግስትን ምላሽ አይተህ በዛኛው በኩል ደግሞ ደምሰናቸዋል ብሏል ደግሞ ኦሮሚያ ክልልም ያለው እና እሱን ማጣምረህ ይኸው ሰዓታችን እየተመለከትን ብዙ ልናወራቸው የምንችላቸው ነገሮች አሉ።
እሺ፣ መጀመሪያ መንግስት አንጻራዊ ሰላም አምጥተናል ክልሉ ላይ ፋኖ የሚባለውን ነገር ወደ ተራ ሽፍትነት አውርደናል ብለን።
አዎ።
እርግጥ በክልሉ ላይ ምንም አንጻራዊ ሰላም አላመጣም። ግን አንድ ነገር ምንድነው እሱ ህገ መንግስታዊ ራሱን መቀልበስ መንግስትን ማስወገድ የማይችልበት ደረጃ ላይ አድርሰናል ያለው ግን ራሱ እንቅስቃሴውም እንደማይደርስ አውቀውታል።
የነሱ ሳይሆን ራሱ እንቅስቃሴው መሰለኝ እንደዛ ቦታ ያለው እዛ ደረጃ ደረሰው።
እንቅስቃሴው ወዴትም ወደ መንግስት ያስወግድ አይችልም። ግን የመንግስት ኃይል አንጻራዊ ሰላም አልፈጠረም። አዲስ የሾምኳቸው አስተዳደሮች ወደ ቦታ ገብተው አንጻራዊ ሰላሙ እንዲመጣ አስተዋጽኦ አድርገዋል ብሏል። አላደረጉም፣ የሉም፣ አልገቡም። የተሾሙት አስተዳደሮች የት እንዳሉ አይታወቅም። አሉ የሚባሉትም መከላከያ ሲኖር የሚኖሩ መከላከያ ሲወጣ የሚፈረጥጡ ናቸው። ግማሾቹ ኃላፊነቱንም አልተቀበሉም። እና ይሄ ዝም ብሎ ልክ የትግራዩ ጦርነት ጊዜ ምንም እኮ የሌላቸው ናቸው ክላሽ እንኳን የሌላቸው ናቸው ከበትኖ ዱቄት ሆኗል ምናምን እስኪባል ከነበረው ጋራ ተመሳሳይ ነው። ግን መረሳት የሌለበት ነገር አሁን ሁሉም አማራ ብቻ ሳይሆን ሁሉም ኢትዮጵያ ውስጥ ለውጥ እንዲመጣ የሚፈልገው በሙሉ ይሄ አሁን የተያዘ ትግል በዚህ አሁን ቅድም ባልነው አኳያ የትም እንደማይደርስ ሁሉም ሰው ኖቲስ ያደርግ ይገባል። ኢሰመኮ ያወጣው መግለጫ በመሰረቱ ትክክል ነው። ምንም
የተሳሳተ ነገር የለውም።
ኢሰመኮ ምንም የለውም ምክንያቱም ህዝቡ ይሄ የሚታይ ነገር ነው። ከሩቅ ሀገር ያለ አይደለም፣ እዚሁ ያለ ነው። ሰውን ደውለ ልታነጋግረው ሄደ ልትጠይቀው የምትችለው ነገር ነው። ካልሆነ አይ እዚህ ቦታ ጋር እኮ መቼ እንደዚህ ሆነ ብሎ ነው እንጂ ዝም ብሎ በደፈናው የምትተቸው ነገር አይደለም። የገረመኝ ግን ኢሰመኮ ጥሩ ነው፣ በአንጻራዊነት ስታየው ጥሩ ይሰራል። ግን የትግራይ ጦርነት ጊዜ በጣም ብዙ ዘግናኝ ነገሮች ተፈጽመው እነዚህን በማውጣት ረገድ ግን አሁን ያየንበትን ከሬጅ እና እንትን አላየንበትም። እና ምናልባት በሂደት አሸፋፍኖ ማለፉ በታሪክም ተወቃሽ እንደሚያደርግ ስለተገነዘበ በጊዜ ሂደት እዚህ ጋር ደርሶ ሊሆን ይችላል፣ አቅምም ተፈጥሮለት ሊሆን ይችላል። ለማንኛውም ግን በፊት ያልነበረውን ከሬጅ አይተንበታል። ይሄ የያዘው ከሬጅ የሚደገፍ ነው። ምንም ሊያደርጉት አይችልም። ሊያነሱት ይችላሉ፣ ዳንኤልን ሊያባሩት ይችላሉ። እውነትን ይዘህ ምንም አትሆንም። ግን አንድን የዋሸው ነገር የለም እና ራሱ እንግዲህ የመንግስት ኃይል ነው። በህገ መንግስቱ መሰረት የተቋቋመ ነው። ይሄ በህገ መንግስቱ መሰረት የተቋቋመና የመንግስቱ ስለሆነ በተለይ መንግስትን በውሸት ሊወነጅል እንደማይችል እየታወቀ መንግስት ራሱ ልቡ ይህን እያወቀ አለመቀበሉ ይሄ መንግስት ምን ሊቀበል ይችላል? ይሄ የሚለውን ትራንዚሽናል ጀስቲስ ሊያጣ ይችላል። በሱ የሚመራ የተነደፈ ፖሊሲና በሱ የወጣ ሜካኒዝም ትራንዚሽናል ጀስቲስ እዚህ ሀገር ላይ ሊያወጣ ይችላል። በዚህ አይነት እውነትን የማይቀበል መንግስት ሀገራዊ ምክክር ተደርጎ መግባባት ይፈጠራሉ የሚለው ጥያቄ ላይ እንዲወድቅ የሚያደርግ ነው። እና ሌላ ያነሳህልኝ የዚህ ኦሮሚያ
ሲጣ የሰባት አመት እናት
ግድያ ትንሽ ዘግናኝ ነው። እናት መሆኗ በተለይ በጣም የተለመደ ነው። እንደዚህ እኮ
አሁን ፋኖ ልጆቻችሁ ወደ ፋኖ ገብቷልና ልጆቻችሁን አምጡ ተብሎ የተገደሉም አሉ። አዎ በሸኔ አማራ ክልልም እንደዚሁ ተደርጓል ማለት ነው። አማራም ክልል
በዙ ነው። እና መገለጫው ይሄ የምን ያህል ህግም ሞራልም የሌለው መሆኑ የሚያየንበት አንድ 18 ዓመት የሞላው ልጅ እናትየውን አማክሮ ነው ልጫካ የሚገባው። እናትየው ሲገባ ብታውቅ ልታስቀረው ትችላለን። ወይም መንግስት ይዟት ልጅሽን አምጪ ሲላት ሄዳ ከጫካ ልጇን ልታመጣው ትችላለች። አንድ ሰው በልጁ ወንጀል እድሜው 18 ዓመት በሞላ ልጁ ወንጀል ይጠየቃሉ። እሺ ይጠየቅ እንኳን ብንል የሚጠየቅበት አግባብ ካለ አውጥተህ መከላከያ ካምፕ ውስጥ አስረ በነጋታ አውጥተህ ነው እንዴ የምትገለው?
የደርግ ጊዜ እኮ ነው አሁን ያለ ነው ይመስለኛል። እኔ ደርግን ባላቀው
እሱ ነው እኮ
በታሪክ አኳያ የደርግ መንግስት ተመልሶ ኮሮኔል
በቃ በነጋታው ወጥ በቃ በነጋታው ወጥቶ መንገድ ላይ አስከረኝ በተለይ 70 ዓመት ምረት ላይ
አዎ
ይታሰራል። በነጋታው ወጥቶ መንገድ ላይ አስከረኝ ልታገኘው ይችላል። ምንም ያላጠፍ ልጅ ጠፋ ተብሎ እናትና አባት ይገረፋሉ።
አዎ
አባቶች ተገለዋል ልጅ ስለጠፋ። እሱ ነው ያለውና መጣኑ እና የሚፈጸምበት ጊዜ ደግሞ ረጅም 5 ዓመት ሙሉ ነው ነገር እየተፈጸመውና ያሁን የወይዘሮ ኩሌ ሰሞኑን የወጣው አንዱ ማሳያ ነው። አማራ ክልልም የሆነው ትግራይም የሆነ ነበር ሲሆን የነበረው ኦሮሚያም ውስጥ አሁንም እየሆነ ያለው ላለፉት 5 ዓመታትም ሲሆን የነበረው ይሄ ነውና የወይዘሮ ኩሌና አብሯቸው የተገደሉ 3 አባቶች ኢትዮጵያ ውስጥ ያለውን ተጨባጭ ሁኔታ የሚያሳዩ ናቸው። ምን ያህል ልክ ያጣ ሳካልብኝነትና
ግፍ እየተፈጸመ እንደሆነ ማሳያ ነው። ብዙም ማይሄድ ማንችልም ወደ የሚቀጥለው ቀደም እየጀመርኩላለ እዚህ የፕሪቶሪያው ስምምነት አንድ አመት ሆነው ተውሎ እንትን ያደርግ ነበር። እኔ 3 አመቱን የሞላው የጠቅላይ ሚኒስትሩ ውሸት የተላለፈበት ቀን ብዬ ነው መናገር የምፈልገው። ምክንያቱም የጠቅላይ ሚኒስትሩ ወጥቶ ባይዋሽ ኖሮ ከኢሳያስ አፈወርቂ ጋር ተደማምሮ ኦነት ባይከፍት ኖሮ አገራችን አሁን ያለችበት ቦታ ባልደረሰች 1.2 ሚሊዮን ህዝብ ባላለቀበት ትምርት ቤቶች ባልፈራረሱ ያገር ሀብት ባልወደመ በቃ ሁሉንም ቶ ሀብት ይተካል ንብረት ይተካል ግን የሰው ህይወት አይተካም። የሰው ህይወትን በምንም አይነት መልኩ መተካት አይቻልም። ይሄ ሁሉ የሆነው ምንድነው? ከጠቅላይ ሚኒስትሩ በፊት በኢሳያስ አፈወርቂ የተደገፈው ታቅፈው ደሞዝ ችሮታ እየተሰጣቸው ይኖሩ የነበሩ የሚዲያ ሰዎች በተለይ እሳት ቴሌቪዥን ውስጥ የነበሩ አካላት አንድ ላይ ሆነው ያቦኩት ቡኮ አሁን መጨረሻ ሀገራችን እዚህ ቦታ ላይ አድርሷታል። እርግጥ ካለፈው አመት ጀምሮ ቶክስ ጦርነት ይገለም ግን አሁንም በትግራይ ክልል ሰዎች እየተገደሉ ነው። አሁንም በትግራይ ክልል ሴቶች እየተደፈሩ ነው። በማን ነው? የኢትዮጵያ መንግስት ቀጥሮ ባመጣው በኢሳያስ አፈወርቂ ወታደሮች አማካኝነት የተፈናቀሉ ሰዎች አሁንም አልተመለሱም በየቤታቸው። ከሁለት ሚሊዮን ህዝብ በላይ ተፈናቃዮች አሉ በዚህ በጦርነት የተፈናቀሉ። እነሱ ወደ ቤታቸው አልተመለሱም። አሁንም እየተሰቃዩ ነው ያሉት። ግን ጦርነት የለም። ጦርነት አለመኖሩ የሰውን ህይወት ከሞት አላተረፈውም። የሰውን ህይወት ከመጎሳቆል ከመበደል አላለፈውም። እና ይሄ አንድ አመት የፕሪቶሪያ ስምምነት ምን አመጣልን? ምንስ ያመጣልናል ተብሎ ነበረ? እንደው ዝም ለካላይ ካላይ ካላልኮ በስተቀር ወደ ውስጥ ገባ ለማለት ጊዜውም ሰዓቱም የለንም። ግን ለማስታወስ ያህል እንደ ሰውነንና እንደ ሰዎቹ እኛ ምናውራው ከሚል ነው እንጂ ማውራት የነበረብን የዛሬ 3 አመት ጠቅላይ ሚኒስትሩ ያወጀው የጦር አዋጅ ነው መወራት ያለበት የነበረው። ምክንያቶቹ ነበሩ መወራት የነበረባቸው። እና አሁን አማራ ክልል ያለው ችግር ትግራይ ውስጥ አሪሆንም ብለው ስለተቋቋሙት ነው ትግራይ ላይ ጦርነት የተመጣው። ትግራይ ላይ ጦርነት የተመጣው እኔ እስከማውቀው ድረስ የኢሳያስ አፈወርቂን ሐሳብና ምኞት ለማስፈጸም ጠቅላይ ሚኒስትሩ አገር ለማፍረስ የሄዱበት ስልጣናቸውን ለማቆየት የተያዙበት ነው። እኔ ነው የሚታየኝ። ቀጥልበት አንተ። ብዙም ማለት አልፈልገው ከእንግዲህ በኋላ እና ሰዓታችን እያየህልኝ አንድ መጨረሻ ማለት ፈልገው ነገር ስለሆነ
እሺ። እንግዲህ አንተ ጨርሰኸዋል።
የራሴን ነው ያንተን ነው ያልኩ።
ይሄን አሉ።
እሺ እኔ ራሴን ነው ያልኩት። የራስህ ያንተን ተናገር። እሺ
አዎ አይ ጊዜውንም ለመቆጠብ በተለይ ያ ዕለት የውሸት ነው። ጦርነቱን አውጀው ጨርሰው ነበረ። ጊዜ ነበረ ሲጠብቁ የነበረው። ትግራይ እኮ ላይ ዙሪያው መንገድ እኮ ተዘግቶ ነው። በአፋር በኩል ነበር የሚኬደው። በአማራ ክልል በኩል በተለይ ምንም ነገር እንዳያልፍ ለበዓል በግ እንኳን እንዳይሄድ ጤፍ እንዳይሄድ ሁሉ ተብሎ ተዘግቶ ነበር። የፌዴራል መንግስቱ ይህን ያውቃል። መንገዶችን ማስተዳደራቸው እኔ ነኝ። ይህን ነገር ማድረግ አትችሉም፣ ህገ መንግስታዊ ስርዓቱ አንድን ክልል ላይ ዘክታ ምንም ከበባ መፈጸም አትችልም ብሎ ማስከፈት ይችል ነበር። ግን ይፈልገው ነበር ምክንያቱም የጦርነት ዝግጅት እያደረገ ስለነበረ ይሄን የጦረኝነት ትግራይ ላይ ትግራይን ለመውጋት የተፈጠረው መነሳሳት ይፈልገው ነበር። ስለዚህ በአክቲቪስቶቹ አማካኝነት በራሳቸውም ጠቅላይ ሚኒስትሩ ጭምር እየወጡ ጦርነቱ አይቀሬ መሆኑን በተለይ ከምርጫውን ካራዘሙ በኋላ በይፋ ሲነግሩ ነበር። ከዛም በፊት መጀመሪያ በደንብ ኮተኮቱ ትግራይ ላይ ጥላቻ እንዲፈጠር ቦምብ ተወረወረብኝ ካሉበት ጊዜ ጀምረው ከና አክቲቪስቶቻቸው መቼ ነው አሁን ሲጠበቅ የነበረው መቼ ነው ጦርነቱ የሚጀምረው ነው እንጂ ጦርነቱ ትግራይ ላይ እንደሚዘምቱ ግልጽ ነው መቼ ነው የሚጀምረው የሚለው ነበር። መጨረሻ ላይ ደግሞ በደንብ ታውቀው ነበር እኮ ያን ሰሞን እኮ ይወራ ነበር፣ ዜናዎቹን እንከታተል ነበር። ደቡብ ትግራይ በኩል በዚህ በራያ በኩል የተንቀሳቅሶ ዙሪያውን ከቦ የቆየ የመከላከያ ኃይል ምን እንደነበረ ይታወቅ ነበር። በኤርትራ በኩል የነበረው ዝግጅት ይታወቅ ነበረ። ኢሳያስ እዚህ መጥተው በዛ ወር ውስጥ የአየር ኃይሉን ሌሎችን ወታደራዊ እንቅስቃሴዎችን ጎብኝተው ሲሄዱ ይታወቅ ነበር ጦርነት ሊጀምር እንደሚችል። ከአንድ ቀን ከሁለት ቀን በፊት የአልቡርሃን እዚህ መጥተው ጦርና ፈረስ ተሸልመው ሲሄዱ በኋላ እርሳቸውም ተናግረውታል። ሰውዬው እብድ ነው እንደ ያለ መሬቱን ውሰድና በዛ በኩል ጠላት እንዳይወጣ ዝጋልኝ ብለው መሬት አሳልፈው ሰጥተው ወያኔን ከበው ሲመቱ መውጫ እንዲያጣ ሲሰራ የቆየ ነገር ነው። እንግዲህ ወጥተው ግን ምንድን ነው ያሉት? ጥቃት ተፈጸመብን፣ ስለዚህ
ዘር ተለይቶ ነው ዘር ተለይቶ ትልቁ ይሄ ነው።
አው ካምፕ ውስጥ አሁን መከላከያ ሰራዊቱ ራሱ ዘር የለውም፣ ሁሉም ነው ያለበት። ከዛ ውስጥ ግንባሩ ላይ ተጽፏል እንዴ የማይመስል ነገር ነው። ግን ይፈለግ ነበረ፣ ምክንያቱም ዘር ተለይቶ ነው ብለስታይ የብሔር መልክ ይዛል። ትግራይ ላይ የሚነሳው ዘር ተለይቶ እኔም የሆንኩት አካል ተነካ የሚለው በሙሉ ተቆጥቶ እንዲነሳ ለማድረግ እና ኦሮሞዎችን የሚያነሳሱበት ነበር። አንድ የሞቱ ኦሮሞዎችን የሚያወጡ ያን ሰሞን የኦሮሞ አክቲቪስቶች ደግሞ ኦሮሞዎች ተነጥለው ተገለዋል ሁሉ የሚሉ ነበር። በኩል አማራ የሚሏል እና ሁለቱም በሁለቱም በኩል ነበር። ይሄ ያው የዘመቻውን ለማስፈጸም የተደረገ ነገር ነው እና እንግዲህ ምናልባት የመጀመሪያው ጥይት ከየት ጋር ተተኮሰ እጭ ነው እንጂ ጦርነቱ ታውጇል እኮ ነው። ጦርነቶች አይነሰ የማይቀሩ ሆነው ጦርነቱን የሚመራውና ዋና የሚፈልገው አካል እኮ የመጀመሪያውን የተኮሰው ላይሆን ይችላል፣ ተጠቂው ሊሆን ይችላል፣ ወረራ ሊፈጸምበት የተዘጋጀም ሊሆን ይችላል። ዞር በልልኝ ከበሬ ላይ ብሎ መጀመሪያን የተኮሰው ማን መጀመሪያ የተኮሰ አይደለም። ጦርነትን ማን ይሄ ጀመረውን የሚያሳዩ ጦርነትን ማን ነው እንደ ዘመቻ ተዘጋጅቶበት አውጆ ፈጽመዋሉ ብሎ የሄደው ማን ነው ነው እንጂ በር ላይ ቆሞ ኧረ መጣብኝ ሊጨርሰኝ ነው ብሎ የሚተኩሰው የመጀመሪያ የተኮሰው አይደለም ጀማሪ የሚባሉ። ስለዚህ ያ ትርክት ኦፍኮርስ ብዙም ተቀባይነት አላገኘም። ዓለም አቀፉ ማህበረሰብ ማውቆታል። ኢትዮጵያም ዝም ብሎ ለፕሮፓጋንዳ ፍጆታ ይውላል እንጂ
The credit on your account is low.
አለ ብዬ አልገምትም ሆን ብሎ ካልሆነ በስተቀር። እንግዲህ ያም ሆነ ይህ ከዛ በኋላ ያየነው ነገር ምን ያህል ዘግናኝ እንደሆነ እስካሁን ድረስ በመላ ሀገሪቱ በኑሮ ውድነት ኢኮኖሚ ተንኮሳቶ እንደዚህ የምናከው የኢትዮጵያ ሕዝብ የሚበላው እስኪያጣ ድረስ በዚህ ደረጃ ላይ የደህየው ሀገሪቷ ተስፋ የሌላት የሆነችው በኢኮኖሚ ደረጃ ይሄ አሁን ፊች የሚባለው ሬት አደረጋት የሚባለው ቢ ሰርቷት ነበር እኮ አንድ ጊዜ ኢትዮጵያ።
አዎ እንዲህ ቢ
አውሮፓና አሜሪካ ውስጥ ቦንዷን መሸጥ ይችላለች ብሎ የቢ ደረጃ ሁሉ ሰጥቶት የነበረ እኮ ነው። በዚህ ደረጃ የመጨረሻ ዲፎልት ላይ ልትደርስ የምትችልበት ጠርዝ ላይ መድረሷ የወጣባት ያን ጊዜ ባወጁት ጦርነት ነበር። ኦፍኮርስ ኢሳያስ የሚፈልገውን ነገር አሳልቶ ሊሆን ይችላል። ጠቅላይ ሚኒስትሩም አትርፈዋል ብዬ አልገምትም ሀገሪቷ፣ ምክንያቱም የሚመሯት ሀገር የበለጸገች ሰላም ያላት ብትሆን ነበረ። ዲክታተርም ሆነ እኮ ሰላም ያለው ሀገር ስትመራ ነው ህልውና የሚረጋገጠው። እና እሳቸውም አልተጠቀሙበትም፣ ጠቅላይ ሚኒስትሩም በስጋት የሚባንኑበትን ነገር ነው የፈጠሩት። ሀገሪቷን በሙሉ ተረማምሶ ህዝቡንም እንደዚህ ደረጃ አጎሳቅለውታል። ያለቀው ሰው እስካሁንም ድረስ ከችግር ያሉት እስካሁንም ድረስ በሺ የሚቆጠሩ ሰዎች በመጠለያ ውስጥ ነው በረሃብ እየሞቱ ያሉ። እኔ ነፈጥዋል የፕሪቶሪያው ስምምነት እንግዲህ ያ በድሮን በመድፍ ከላይ ከኤርትራ ከዚህ ከደቡብ ከሌላ ማስታቂያ ደግሞ በመከላከያ ሲፈጸም የነበረው ድብደባ ተኩስ ቆሟል። ግን ጦርነቱ የፈጠረው ቀውስ መዘዞች ግን አሁንም ተመዘዋል አለቁ። አሁንም አንተ ቅድም እንዳልከው የትግራይ ተፈናቃዮች መጠለያ ካምፖች ውስጥ ናቸው። የምዕራብ ትግራይ ተፈናቀሉ ከደቡብ የተፈናቀሉት አሁንም ወደ ቤታቸው አልገቡም። አሁንም በረሃብ እያለቁ ነው። መሰረተ ልማቱ ወድሟል። ፋብሪካዎች ከስራ ውጪ ሆነዋል። ዩኒቨርሲቲዎቹ ወድመዋል። ትግራይ ውስጥ የነበሩት ዩኒቨርሲቲዎች የትኛው ዩኒቨርሲቲ ነው? ወደ አክሱም ዩኒቨርሲቲ ነው። ወደ 3 ቢሊዮን
አዲግራት
ዩኒቨርሲቲ ሙሉ በሙሉ ተለቅሎ ላብራቶሪዎቹ ምናምኖቹ ሁሉ ተወስደዋል። ትላልቆቹ ኤክስፖርት ጫማ ሲያደርግ የነበረው ሳባ የቆዳ ውጤቶች ፋብሪካ ድራሹ ነው የጠፋው። ሌሎችም የመስፈን ኢንጂነሪንግ ፔዮ መኪናዎች አሁን ድረስ አዲስ አበባ ከተማ ውስጥ ይመዳሉ እና ጀሊ የሚባል የሚያማምሩ መኪናዎች ትላልቅ ትራኮችን ስቲል ስትራክቸሮችን የመኪናዎችን ሲሰራ የነበረው የለም እና እዚህ ደረጃ ላይ አድርሰውታል። ይሄ መዘዙ አሁንም አልወጣም እና ተኩስ መቆሙ መልካም ሆኖ እንዳለ ሆኖ
The credit on your account is low.
ያስከተለው መዘዝና አሁንም ጦርነቱ
ከተቋረጠ መልሼ ደውልልኝ እንትናርክ እሽ ቀጥል ልንቋረጥ እንችላለን ሳ
እና እነዚህ ነገሮች አላስቀረም እና የተለያዩ አካላትም እንግዲህ ዓለም አቀፍ አካላት መንግስታት በዚህ ጉዳይ ላይ መግለጫዎች ሰጥተዋል። አሜሪካ በዋናነት ያነሳቸው ያው መልካም ጎኑን አንስታ ግን አሁንም ትግበራው ላይ መጓተት መኖሩን እና በተለይ የኤርትራ ሰራዊት አለመውጣት ያስከተለውን ነገር አንስታለች እና ሰራዊቱ ሙሉ በሙሉ መውጣት አለበት የሚል ጠበቅ ያለ አቋም ይዛለች። ከዚሁ ጋር አያይዛ ግን ኤርትራ የኢትዮጵያ መሬት እንደያዘች ሁሉ ሰሞኑን ደግሞ አብይ አህመድ የሌላን ሀገር ሉዓላዊነት የመጥፈር አስማሚያም ስላሳየ ይሄ ፕሮቮኬቲቭ ከሆነ እንትን ሪቶሪካችሁ ታቀቡ ሁለታችሁም። የቀጠናውን ሀገራት ነጻነት፣ ሉዓላዊነትና የወሰን አንድነት አክብሩ ብለው አብይም ጸባጫሪ መሆኑን በጎን ነግረውታል። የአውሮፓ ህብረት ከኢትዮጵያ ጋር ያለንን ግንኙነት ወደ ነበረበት ለመመለስ የፕሪቶሪያው ስምምነት ትግበራ እና
The credit on your account is low.
ይስከተል
ላይ የተመሰረተ ነው። ስለዚህ በዛ መሰረት የምናየው የሚታይ ነው የሚሆነው ወደ ኖርማላይዝ ማድረጉ ግንኙነታችን ብሎ የፕሪቶሪያው ስምምነት ትግበራ ላይ መንግስት አሁንም ብዙ እንደሚሰራው የሚጠቁም ነገር አቅርቧል። አምነስቲ ኢንተርናሽናልም በተመሳሳይ ተኩስ ከመቆም ውጪ የቀሩትን አሁን ያነሳሳ
ከሚ ወዳት ጋራ ትዝታው ሲያቃጥል ናፍቆቱን በተራ የነበረው ሁሉ በነበር ተረስቶ ዛሬ ሌላ መጣ ትላንትና ሀቅቶ የነበረው ሁሉ በነበር ተረስቶ ዛሬ ሌላ መጣ ትላንትና ሀቅቶ ዘቲ ጠፍር ነበር ግላንታለፈና ዛሬ ሁሉም ቀረ ያኔ የዛሬ አመት ነበር ስንዋደድ በጣም ስናስቀና ላይን ሰው በመንገድ
ጆች ከይቅርታ ጋር እንግዲህ ሁሉ ነገር ሲበላሽ ይበላሻል። ግን ለማንኛቸውም ሰዓት 23 የተወሰነ ደቂቃ አለች ለመጨረሻ እንትን ለማድረግ ነው። ይስማል አለ ማሸናፊ አሁን
ሰማኛል ነው።
አክሻ ያል ያል ያልነውን ያልከውን ያል ብለናል። ከዚህ ሌላ ብዙ ምን ጨምርበት ነገር የለም። ለማስተዋወስና ለአድማጮቻችን ጋር የመጨረሻውን ፕሮግራማችን በዚህ ስቴሽን መሳታችን ለመግለጽ ያል በዛሬው ቀን የምናስተላልፈው የመጨረሻችን እዚህ ፕሮግራም የቀዳሜ በሰዓት የሚተላለፈው ፕሮግራም የመጨረሻው ይሆናል። የሚቀጥለው ሳምንት ጀምሮ ግን በዌብሳይታችን ነው የምታገኙን thevoiceofethiopia.com ብትገቡ ታገኙናላችሁ። አርካይቭን በተመልከቱት ተለማመዱበት። የሚያለፈውንም የወደፊቱንም ተዳምጣል። በተጨማሪ ከሚቀጥለው ሳምንት ጀምሮ በፌስቡክ ገጻችን ላይ ታገኙናላችሁ thevoiceofethiopia@atlanta ብትገቡ ታገኙታላችሁ። ሁለት ሶስት ሰዎች አሉ እንደዛ አይነት ስም ይዘው የወጡና የኛ ለየት የሚያደርገው ምንድነው? ባክግራውንዱ ሰማያዊ የዓለም ካርታ ያለበት ሰማያዊ ባክግራውንድ ያለው ሆኖ የማይክሮፎን ስዕል ከፍል ለፊቱ አለበት። ልክ እንደዚህ በዛው መጠን ደግሞ the voice of ethiopia@yahoo.com የዩቲዩብ አካውንታችን ነው። ከዚህ በፊት ሁለት ሶስት ፕሮግራሞች አስቀምጠንበታልና ዛውስተም ትገልታዩን ይችላልላችሁ። በትክክለኛው ግን በዚህ ሁኔታ ልንገናኝ ምን ይችላልና ይሄን ለማስተዋወስ ነው። ሰዓታችን በጣም እንትመላለች። አንድ ማለት መፈልገው ነገር አለ። ባለፈው ሳምንት ከተማል ነበርኩኝ። ነገር ግን ወይዘሮ አዳነች አበበይ ተደብቆ አዲስ አበባ አትላንታ መጥተው ነበር። ተደብቆ አትላንታ ሲመጡ የዛሬ አመት እዚህ ኢትዮጵያ ኮሚኒቲ ውስጥ ዶክተሮችና ፕሮፌሰሮች አንድ የስቴት ሴኔተር ጠርተው ሲያናዝዙ የነበረበት ነበርና እኛ ሴት ናቸው ንግግር ሲያደርጉ ያነበብኩት ነው ብለውና ስለዚህ ይሄ ሴትዮዋ ዘንድ እንደሚመጡ ይታወቃል። የታወቀ ነው ያቃሉ። ኢትዮጵያውኖች ያቃሉ። የሚያቆ ሰዎች ያቃሉ። የሚያሳፍረው እኔ በራሴ ባገኘሁት መረጃ መሰረት ለጆርጂያ ለአማራ አሶሲኤሽን የጆርጂያ አማራ አሶሲኤሽንና የአትላንታ አማራ አሶሲኤሽን ዌብሳይት ውስጥ ገብቼ ዜናውን ለጥፌላችኋለሁ፣ ነግሬያችኋለሁ። እንዲከታተሉት አድርጌያለሁ። ከሌላ ሰው ጋር እንዲያደርጉትም አድርጌያለሁ። ይሄ ነው አልተደረገ። ይሄ ሁሉ ተደርጎ ሴትዮዋ እንደሚመጡ ታውቆ ግን ማንም ሰው ምንም ያደረገ የለም። ሁሉም ቤቱ ተደብቆ ሰው ሲያማ ከርሞ አሁን የተወሰኑ በተለይ አንድ የንግድ ድርጅት ላይ
አድማ ለማሰር የፈለጉ የዚህ ያማራ ማህበር አባላት ሰዎች አሉ። ደንቆሮች ነው ማለት ነው። ይቅርታ አድርጉልኝ ዘመዶች እናችሁ። ግን ከመደና ቆሪታ ያነሰ ነገር የለው። ያ ትክክል አይደለም። ሰው ላይ አድማ አይደረግም። አድማ ያደረጋችሁ በሰው ደግሞ ከሳንቲም አንስቶ እስከ ቦታው አሳልፎ የሰጠ ሰው ቢዝነሱን ለመከላከል አይደለም። ትክክለኛውን ወቁት ይነገራችሁ። እናንተ ያልሰራችሁትን ነገር ሌላ ሰው ላይ አደረገ ብላችሁ ለመለጠፍ የምትፈልጉት ሰው የምትፈልጉት ነገር ትክክል አይደለም። ትግሉን ያበላሽዋል። ሰው ያቃቅራል። ሰው ያራርቃል። ከዚህ ተቆጥቡ። ወይዘሮ አዳነች ተደብቀው መጡ፣ ተደብቀው ሄደዋል። ያገዟቸው ዶክተሮችና ፕሮፌሰሮች አሉ፣ አትላንታ ውስጥ አሉ። ምንም የሚደረግ ነገር የለም። ከስቴት ሴኔተር ሲቲዮ ጋር ተነጋግረዋል። አዎ፣ ፎቶግራፍ ተነስተዋል። ምናምን ዩኒቨርሲቲ የሚባል ነገር የክብር ዶክተሬት ሰጥቷቸዋል። ያ ለብልጽግናዎች ትልቅ ነገር ነው። ሌላ ምክንያቱም ሰርተው ሳይሆን ከሰው ለምነው በሚያገኙት ራሳቸው በልጽገው ራሳቸውን ትልቅ ለማድረግ የሚያደርጉት ነው። 450,000 ሰራዊት የደርግ የአብዮት ጠባቂ እንደዘገ እንደተዘጋጀው አይነት ነገር 450,000 ሰራዊት የደበቀች ሴትዮ አትላንታ ስትመጣ የአትላንታ የአማራ ማህበር ሰዎች እሱን ከመከላከል እሱን ከማጋለጥ ትተው ሰው ላይ አድማ ለማድረግ መሄዳቸው ግን ትክክል አይደለም። ለማንኛቸው ፕሮግራማችን እንግዲህ ሰዓታችን ከዚህ በላይ ሰዓትም አለንም አይመስለኝም አለን ይስያል ስንት ሁለት ደቂቃ ያለን ይሄን ለማለት ነው። እንትን ለማስተዋወስም እና ሴትዮዋ ሲመጡ የኢትዮጵያኖች ያውቃሉ፣ ታውቃላችሁ፣ አናቅማተው ታውቃላችሁ። ያው ስላወቃችሁ ነው እኔ በእናንተ በፌስቡክ አምዳችሁ ሼር ያደረጋችሁን ለሌሎቹ ሼር ያደረግኩት ለአትላንታ አማራ ድርጅት ሼር አድርጌያቸዋለሁ። ምንም ነገር ሳያደርጉ ተቀምጠው አሁን መጥተው ሌላ ሰው ላይ ለመላክ ሲፈልጉ ግን ትክክል አይደላችሁ መባል ግን አለባችሁ። ይሄ መባል አለበት። ለማንኛቸውም ለዛሬ ያለን ፕሮግራም እዚህ ላይ ነው የሚጠናቀቀው። አሸናፊ እስከ ዛሬ ድረስ እንግዲህ ይህን ያህል ዓመት አብረን ቆይተናል። አሁንም አብረን እንቆያለን። እግዚአብሔር ምል እንደ ለማ ሞት ነው የሚለየን አልልህም እንጂ እንቆያለን እንቆያለን። እሱ ምንም ችግር የለም። ለእኔ አሁን ሀሳብ የሆነ ምንድን ቅዳሜ ምንድን ነው የማደርገው? ከአርብ ጀምሮ ነው ዝግጅቱ ከሳምንት የሚጀምር። ሳምንቱ ምን ሳደርግ ነው? አሁን ልደበር ነው ወይስ ምን ላደርግ? ለማንኛቸው ፕሮግራማችን ይቀጥላል። የሚቀጥለው ሳምንት በኢንተርኔትና በፌስቡክ በምንም ነገር ሆኖ በፌስቡክ አምዳችን እንመጣለን። ስለዚህ ቮይስ ኦፍ ኢትዮጵያ አትላንታ በሚለው በፌስቡክ አምዳችንና ዘ ቮይስ ኦፍ ኢትዮጵያ አት ያሁ ዳት ካም ዩቱብ አምዳችን እንትናችን ላይ እዛ ላይ ተከታተሉን፣ እንመጣለን። ፕሮግራማችን ይቀጥላል። ለሀገራችን ሰላም ነው የምንመኘው። ሌላ
ዋናው
ዩቱብ ይመጣል። አዎ ዩቱብ እንግዲህ የተጀመራል። በመሀል ላይ ሌላ ነገሮች እንትን አደረገውና በዚሁ እንቀጥል እና እንደዚህ ያጋጥማልን ብለን ደግሞ አላሰብንም። በአንድ ቀን እኔ አሜሪካን ሀገር የማውቀው ወረቀት ጽፎ በዚህ ቀን ትለቃላችሁ ሲባል ነው እንጂ ተነስታችሁ ልቀቁ የሚል እኔ ምን አይነት ተአምር እንደሆነ አላውቅም። እንግዲህ የሚሆነውን ነገር ለማድረግ የአቅማችን ለማድረግ እና ለማቆየት ሞክራል። ለማንኛቸውም ግን እንትን ለማድረግ ከዛ ባሻገር ግን ለማንኛቸውም መረጃ የምትፈልጉ ከሆነ በስልክ ቁጥር 404-787-2010 404-787-2010 ብትደውሉልኝ እኔ ማንኛዎቹን መግለጫ ሰጣችኋለሁ፣ አጋራችኋለሁ። ለማንኛውም ስላዳመጣችሁን እናመሰግናለን። 24 ዓመት እንደዚህ ቀላል አይደለም። ልጅ ተወልዶ አድጎ ዩኒቨርሲቲ ጨርሶ ልጅ ወልዶ የልጅ ልጅ የሚታይበት ነው። እኛ ግን ጊዜያችንን አላባክን ነው። ለሀገራችን ሰርተናል፣ ለሀገራችን አግዘናል፣ የሀገራችን ጥሩ በጎ ነገር እንዲሆን ነገር አድርገናል። አሁንም ቅሬታ አይሰማንም። ያደረግናቸው ነገሮች በሙሉ ትክክሎች ናቸው። ምክንያቱም ትክክል ነን የምንለው ምንድን ነው? አሁን አብይ ያመጣውን ጣጣና ከአብይ ጋር የመጣውን እዳ ስትከተሉት እኛ በትክክለኛ መንገድ እንደሄድን ልትረዱበት ትችላላችሁ። ለመመጻደቅ አይደለም፣ እውነቱ ይኸው ነው። ያልተናገርነው ነገር የለም። የተናገርነው ነገር ግን ሆኗል። በሙሉም ባይሆን እንመርጣለን፣ ግን ሆነ። እግዚአብሔር ይጠብቀን፣ ይጠብቃችሁ። እናንተንም ስላዳመጣችሁ እናመሰግናለን። 24 ዓመት ቀላል አይደለም። እንግዲህ የ24 ዓመት ዕድሜ ደግሞ ይጨምርልን ለሁላችሁም። አሸናፊም እንግዲህ በጣም እናመሰግን ለጊዜው። የሚቀጥለው ሳምንት ሌላ ፕሮግራም እንሰራለን። እስከዛ ድረስ ደህና ሁኑ። እናመሰግናለን። ደህና ሁኑ ወንድሜ።